ቲኬ ሾው ጤና ይስጥልኝ እንደምን ዋላችሁ። ይህ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ በየሳምንቱ ቅዳሜ በ1100 AM ሞገድ ያየር ስርጭት ወይም www.tktaxes.com የሚተላለፍ ሳምንታዊው የቲኬ ሾው ነው። የቲኬ ሾው ሁል ጊዜ ቅዳሜ ከ1 እስከ 2 PM ከሰዓት በኋላ የሚቀርብ ሲሆን አላማው በየጊዜው የሚያጋጥሙን የታክስ ነክ ጉዳዮች ለማብራራት በአሜሪካ ላለን ኢትዮጵያውያን ከኑሯችን ጋራ የተያያዙና ለናውቃቸው የሚገቡንን ገንዘብ ነክ የሆኑ ወቅታዊ ኢንፎርሜሽን ለማሳወቅና ለማብራራት ሲሆን በተጨማሪም ከአድማጮች የሚቀርቡልን ጥያቄዎች የውይይት መስመር ፈጥረን ለመወያየት የሚተላለፍ ትምህርታዊ ስርጭት ወይም አገልግሎት ነው። አድማጮቻችን እንደምን ዋላችሁ? ተካክለለ ሳህሉ ነኝ። በዛሬ ፕሮግራማችን ብዙ ተቃሚ ነገሮችን እናገራለን። አንደኛ በአሁኑ ጊዜ የቤት ሞርጌጅ ክፍያ በኑራችን ላይ ትንሽ ጫና እየፈጠረ ስለሆነ ስለ ሎን ሞዲፊኬሽን አሁንም የሚሰራ እንዳለና አሁንም ለመሞከር እንደሚቻል ምን ማድረግ እንዳለባችሁ እነግራችኋለሁ። ከዚህም መቀጠል ደግሞ ሚስትሪ ሾፐር የሚባሉ ቼክ እየላኩልን ገንዘባችን እየዘረፉን ነው። ሰሞኑን ሁለት ባንኮች ሁለት እንደዚህ የሚያደርጉ ሚስትሪ ሾፐር ራን የሚያደርጉ ዌብሳይቶች በኒውዮርክ ተከሰው ከጥቅም ውጭ ሆነዋል። ሚስትሪ ሾፐሮቹ እንዴት እንደሚጫወትብና ገንዘባችን እንዴት እንደሚወስዱት እነግራችኋለሁ። ከዚያም ለረጅም ጊዜ ሲከነክነኝ የነበረው ጥያቄ ነው። ይሄ አሳሳቢ ጉዳይ ነው። የአሜሪካ ሕዝብ በገንዘብ ብቻ ሳይሆን በአካሉም ሰጪ ሕዝብ ነው። ለተቸገረ ሰው የሚረዳ ሰው ነው። ብዙ ኢትዮጵያውያን በያለንበት ስቴት ኦርጋን አግኝተናል። የልብ፣ ኩላሊት፣ ሳምባ እንዲሁም ሌሎች የመሰሉ ነገሮች በየሆስፒታሉ እርዳታ አግኝተን በህይወት ላይ ያለን ብዙዎች ነን። ጠቅላላ ቁጥሩ እንኳን ባላውቀው እዚህ አትላንታ እንኳን ወደ 8 የሚሆኑ ግለሰቦች ያን ያህል አገልግሎት አድርገዋል። እኛ እንደ ኢትዮጵያውያን እዚህ አሜሪካዊ ነዋሪ እንደመሆናችን አሜሪካዊ የሚያደርገውን ስጦታ እኛስ እንሰጣለን ወይ? ኦርገን ዶነርስ ነን ወይ? ደም እንሰጣለን ወይ? ሌሎችም ብዙ ነገሮች ልንሰጣቸው የሚችሉ ህይወት የምናድንበት ጉዳይ ነው። የምናገኘው ማን የሰጠውን ነው በሚል ሰፋ ያለ መግለጫ ሰጥና በሙያው የሰለጠኑ ወንድማችን ደግሞ በደንብ አድርገው ምን መስጠት እንደምንችል፣ ምን አይነት ጉዳት እንዳለው፣ ምን አይነት ጥቅም እንዳለው ሊገልጹልን ነው ከመጡ ማለት ነው። ወደ አንድ ሰዓት ተኩል ገደማ አቀርባችኋለሁ። እንዲሁም ደግሞ ደምን በተመለከተ የቀይ መስቀል ባለስልጣን እዚህ አትላንታ ካትሪና አንዲንግ ላቀርባት ነበር። ካትሪና ዛሬ ቢዚ በመሆኗ ምናልባት ጊዜ ካገኘች ለመጣው ሳምንት ስለ ደም አሰጣጥ ኃላፊ ናት፣ እሷም ትገልጽ እንላለች። ከእሷ ጋርም ተባባሪ የሆኑ ሌሎችም እናገኝ እንሆናለን። እንግዲህ ፕሮግራሙን በሙዚቃ ልጀምርና ተመልሼ እመጣለሁ። እስቲ ትንሽ እንስማ። ባለፈው ሳምንት ፕሬዚደንት ኦባማ ወደ ፍሎሪዳ ይሄዱ ነበር። አንዲት ግለሰብ አሜሪካዊት አንጂላ አግሪፓ የምትባል ጣራዋ ላይ ኦባማ ሴቭ ማይ ሆም የሚል ጽፋ አሳይታለች። ኦባማ ፍላይ ሲያረግ በሱ ወደ ኤርፖርት ሲገባ ማለት ነው እንዲያይና እርዳታ እንዲያደርግላት ነው። እርዳታ እንኳን አላገኘችም። ይህ አይነት ችግር በአንጂላ ደረሰ እንጂ በሁላችን ያለ ሁኔታ ነው። በአሁኑ ጊዜ ባለው የኢኮኖሚ ሁኔታ ከ8 ሚሊዮን ቤቶች ዲፎልት አድርገዋል። 8 ሚሊዮን የሚሆን ዲፎልት አድርገዋል። ይሄ ሎን ሞዲፊኬሽን ከተጀመረ ብዙ ጊዜ አልሆነውም። ወደ 800 ሺህ የሚሆኑ ቤቶች ሴቭድ ሆኗል። ሌላው ግን ወደ 1 ሚሊዮን የሚሆኑ ትራያል ፔሪድ ተሰጥቷቸው እንዲሁም ደግሞ ፉል ሞዲፊኬሽን ማለት ክሎዚንግ ያላደረጉ የወደቁ ማለት ነው 1 ሚሊዮን የሚሆን ህዝብ አለ ማለት ነው። እነዚህ 1 ሚሊዮን ለፎርክሎዥር ተጋልጠዋል ማለት ነው። አንዳንዱ ፎርክሎዥር በሚደርስበት ጊዜ ባንክረፕሲ በተለይ ቻፕተር 7 ኦር ቻፕተር 13 ዩዥዋሊ 13 ነው ጥሩ በጣም ፈጣን ነው ሴቭ ያረጋል የሚያርጉ አሉ ከፎርክሎዥር ማለት ነው። እንግዲህ እንደገና ደግሞ ሞዲፊኬሽን ለመጀመር እንደሚቻል ነው። አድማጮቻችን እዚህ ጋር ምለው ያለው ገንዘብም ቢኖረን የወር ሞርጌጃችን ለመክፈልም ብቁ ብንሆን ሞኛ ነውን because የቤታችን ዋጋ ቁልቁል ሄዷል። የቤታችን ዋጋ እንደገዛ ነው አይደለም በቅርቡም ወደ ላይ የሚወጣ አይመስልም። አንዳንዴ ኒውስ በሚሰሙበት ጊዜ የቤት ግዥ 1% ጨምሯል 2% ጨምሯል አታላይ ቁጥር ነው። የወደቀውን እያዩ ነው እንጂ የመጀመሪያ ገዛንበትን ቁጥር አይደለም ያዩት ያለ። ስለዚህ በ150,000 የተገዛው ቤት 30,000 እየተሸጠ 1% አሁን ግሮው አርጓል ቢሉ ምንም ለውጥም አያመጣም። የቁጥር ማታለል ነው ያለው ማለት ነው። ስለዚህ ምንድነው ሙላቹ ያለው ሎን ሞዲፊኬሽን ማለቂያ የለው አንዴ ማመልከተን ከስድስት ወር በኋላ ከሰባት ወር በኋላ ከአስር ወር በኋላ አንዳንዴ 13 ወር ምሉ የሚፈጅበት አለ አንድ ግለሰብ የጨረስንለት 16 ወር ነው ኦልሞስት 2 አመት ሊሆነው ማለት ነው አንደኛ በሞዲፊኬሽን በመናረግበት ጊዜ ገንዘቡ ስለማንከፍል የአስር ወር ለምሳሌ ያህል ሞዲፊኬሽን ላይ ፕሮሰስ ብንኖር የአስር ወር ክፍያ ገንዘባችን ሴቭ ያደረግነ ሞዲፊኬሽኑ ከተሳካ ያ የቀረው 10000 ያልተከፈለው አዲሱ ሞርጌጅ ላይ አስገብተው ስለሚሰጡን እነሱ ማይከስሩም እኛ ማንከስርም 10000 ለ20 አመት ለ30 አመት አንዳንዴም ወደ 40 አመት የሚዘረጉበት ጊዜ አለ በሚሆንበት ጊዜ ብዙ ለውጥ አመዳም አይጨምርም ማለት ነው ስለዚህ ለማስቀነስ መሞከር ለኛ ጥቅም ነው እንጂ የችግር ምክንያት ብቻም አይደለም ሁልጊዜ ከሞርጌጅ ፔመንታችን 300 ብር ይሁን 400 ብር ይሁን አንዳንዴ 600 ብር ነው የሚቀነሰው አንዳንዴ 150 ብር ነው የሚቀነሰው ቅናሽ ሁልጊዜ ለኛ አገልጋይ እንጂ የሚጎዳ ነገር ስለሌለ ነው እያንዳንዱ ሰው የሚያገኘው ሎን ሞዲፊኬሽን ተመሳሳይ አይደለም ምክንያቱም ብዙ ፋክተሮች ስላሉ ብዙ ጉዳዮች ስላሉ የሚያዩት አንዳንዴ ለአንዳንዱ በጣም ትልቅ ለውጥ ያመጣል አንዳንዴ ለአንዳንዱ ብዙ አያመጣም ለምሳሌ ያህል ኮንዶም ብንገዛ የሚበዛው የአሶሲሽን ፊ ስለሆነ አሶሲሽን ፊው ምንም ሊቀነስ አይችልም የምትቀነሰው ያቺ ሞርጌጅ ብቻ ናት ለምሳሌ ያህል የ900 ሞርጌጅ የሚከፍል ከሆነ ከእንትኑ 300 የሚበዛው የአሶሲሽን ፊ ነው ስለዚህ ሞዲፊኬሽን የሚደረገው ከ600 ብር ነው ማለት ነው ከ600 ብር ስለሚሆን አንዳንዴ ያንሳል ግን ሁልጊዜ መቀነስ አስፈላጊ እንደሆነ ነው ይሄ ሎን ሞዲፊኬሽን የሚሰጠው በገንዘብ ለተቸገረ ብቻ ሳይሆን ኢንትረስት ሬቱም ከፍ ያለ ካለ ነው አንዳንድ ወንድሞቻችን ኢንትረስት ሬታቸው ወደ 6 ኦር 6 ፕላስ ነው 6.5 6.3 ያላቸው አሉ በአሁኑ ጊዜ ጥሩ ሞዲፊኬሽን ከተደረገ የመጀመሪያው 5 ዓመት በ2% የሚያርጉት የሚበዛው ለምሳሌ ባንክ ኦፍ አሜሪካ ማለት ነው ከዚያ በኋላ አንድ ዓመት ደግሞ ወደ 3 ያገቡታል ከዚያ የሚቀጥለውን ፔሬድ ምን ያህል እንዳለን እንግዲህ ሁላችን ለየብቻችን ነው የተለያየ ነው ያለን አንዳንዶቻችን 20 ዓመት ነው የቀረን አንዳንዶቻችን 25 ዓመት ነው የቀረን አንዳንዶቻችን 15 ነው የቀረን እንደ ሁኔታው አድርገው ይሰሩታል ማለት ነው አንዳንዴ ምንም ለውጥ ብናረግ ሎን ሞዲፊኬሽኑ የማይሰራ መስሎ ከታያቸው ወደ 40 ዓመት ይዘረጉታል 40 ዓመት በመዘርጋቱ መፍራት የለብንም ለአሁኑ ፋታ ከሰጠን ኢኮኖሚው በሚሻሻልበት ጊዜ እንደገና ሌላ ሞዲፋይ አድርገን እኮ ወደ 10 ዓመትም ለመመለስ እንችላለን ወደ 15 ዓመትም ለመመለስ እንችላለን ወደ 20 ዓመትም ለመመለስ እንችላለን ስለዚህ 40 ዓመት የሚለው ኦፕሽን ብናገኝ አንዳንዴ በጣም ቆንጆ እንደሆነ ነው ለምሳሌ ለአንድ ግለሰብ ያገኘንለት 1200 ገደማ ይከፍል ነበር ወደ 40 ዓመት ዘርግተው ግን 400 ምናምን እንኳን የመጣው ሰው ሁኔታው እስኪሻሻል ድረስ መቼ እንደሚሻሻል እግዚአብሔር ነው የሚያውቀው ሁኔታው እስኪሻሻል ድረስ በዝቅተኛ ዋጋ እንቆይና ከዚያ በኋላ የኢኮኖሚ ሁኔታችን ከተሻሻለ መልሰን እንደገና ሞዲፋይ ለማድረግ እንደምንችል ነው ሪፋይናንስ ትንሽ ከበድ ይላል አሁን ያለው ህግ በጣም ከባድ ነው ግን ሞዲፊኬሽን ግን ብዙ ወጪም ስለሌለን ለሚያዘጋጀው ብቻ ነው የምንከፍለው እንጂ ሌላ ቻርጅ የሚያደርጉን ነገር ስለሌለ ሞዲፊኬሽኑ መቀጠል እንዳለበት ነው አመልክታችሁም ያልሰራ እንደሆነ እንደገና ለመነሳት እንደሚቻል ነው እንደገና ሪአፕላይ እንደሚደረግ ነው አንዳንዴ ከወደቃችሁ ወደ 2-3 ጊዜም ለመሞከር ይቻላል ትንሽ አድካሚ ነው ጊዜ ይፈጃል ብዙ የወረቀት መመላለስ አለበት ብዙ ፋክስ አለበት ብዙ ሜል የሚሆን ነገር አለበት ሁሉ ጊዜ ሎን ሞዲፊኬሽን ስታረጉ ባለሙያ መሆን እንዳለበት ነው ምክንያቱም ከስራችሁ ጋራ ተደራቢ ስራ ስለሚሆን ሌላው ደግሞ ኦፊስ ውስጥ ለሌላችሁ በያላችሁበት ቦታ ስራላም ያላችሁ ስልክ ለመመለስ ለማትችሉ አንዳንድ ነገር ለማድረግ ለማትችሉ ፕሮፌሽናል ከሆነ ግን ጊዜ ያለው ልታናግሩ ትችላላችሁ ሁሉ ጊዜ በፕሮፌሽናል መሆኑ ይመረጣል ጥያቄ ካላችሁ በ404-603-87 ደውልልን እንደገና ደግሞ አለው 404-603-87 እስቲ ትንሽ ሙዚቃ ላጫውትና እንደገና ተመልሼ እመጣለሁ አድማጭ ያል ይመስለኛል ይቀጥሉ
ተነስልኝ
ደና ነ
እግዚአብሔር ይመስገን አሁን ለን ኮንት ያቄ ነበርኝ ጥያቄ ምንድን ነው አሁን ቅድም ስለተናገሩት ነው ስለ ሎን ሞዲፊኬሽን ይሄንን ባለሙያዎች ቢሆኑ ትንሽ ጥሩ ነው ጊዜ ይኖራቸዋልና ከስራ ጋር ተደረበ መስራት ትንሽ ይከብዳል ያሉትን እርሶ ይችላሉ ወይ ይሄንን ማድረግ
አዎ ብዙ ነው ማረገው እንዲያውም ባለፉት 3 አመታት የብዙ ሰዎች ቤት አድኛለሁ አዎ አዎ እኔ ስራዬ ነው አንዱ ከስራዬ ነው አካውንታንት ነኝ ስለዚህ የት ነው የምትኖረው አትላንታ ነው የምትኖረው
እኔ እዚህ ነኝ አትላንታ ነኝ
አትላንታ እንደሆነ በ404-315-1010 እንደገና ልድገምልህ
አራት አንድ ጊዜ ከታርጉልኝና
ቀጥል
404-315-1010
ከተፋብህ አዎ ከተፋብህ ደሞ የትም ቦታ ኢትዮጵያውያን ሱቆች ብትጠይቅ ቲኬን ማውቅ ቴክኒካሊ የለም 30 ሜትር ነው ብዙ ቦታ ያውቀኛል ደውልልና እናነጋግራለን የሚያስፈልገው ነገር ደሞ አርግልሃለሁ ችግር የለም
እሺ
እሺ አመሰግናለሁ
እሺ እግዚአብሔር ይስጥልኝ እሺ ኦኬ ቻው Mamae mamae narane mamae 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 narane mamae 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 narane mamae 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 shagale mamae Aina kono shintalo ga yewaladunde hon Au kati metsha yewaladunde hon Malkam tsabaya chamatalle chamach brasmas gamme ho mamae mamae narane mamae kaga punkwana ikereu katemetsha
echi lela admach astayet wem tiyaqe yalle meslenya ni qetlo
ana astilleñ ani inkwana addis neñ yede atlanta gena amtsati no ቤት ለመከራየት ብዬ ይሄው ጓደኛዬ ቤት ከመትከራይ ርካሽ ስለሆነ ቤት መግዛት ትችላለህ ስላለኝ አዲስ ለመጡት ሰዎች ራይዳዌ ቤት መግዛት ጥሩ ይሆናል ወይ ነው ጥያቄ
አንደኛ ጥሩና መጥፎም የሚሆነው የኪስህ ጉዳይ ይወስነዋል ገንዘቡ ካለ ነው አንድ እሱ ነው ሌላው ደግሞ የክሬዲት ሂስትሪ ትንሽ ይጠይቃሉ ምናልባት አዲስ በመሆን አንድ አንድ ክሬዲቶች ላይኖሩ ይችላሉ ሌላው ወሳኝ የሆነው ደግሞ የሥራህ ጉዳይ ስቴብል የቆየ መሆኑ አንድ ቦታ ደሞዝና ሥራ ካለ ኢንካም የሚታይ ታክስ ሪተርን በተለይ የሁለት ዓመት ቢያንስ ካለ ይገዛ ይችላል ሌላው ምናልባት ክሬዲትህ ብዙ ባይሆን አዲስ ስለሆንክ ነው ነገሩ ሁለተኛ ደግሞ እዛው ሥራ ቦታ ላይ ደግሞ ብዙ ያልቆየህ ከሆንክ ትንሽ ሰፋ ያለ ዳውን ፔመንት ማለት 10% 20% 5% ዳውን ፔመንት ከፍለህ ለመግዛት ትችላለህ ብዙ የምንወያያቸው ነገር ስላሉ እዚህ አትላንታ ነው የምትቀመጠው
ትክክል
እዚህ አትላንታ የምትቀመጥ ከሆነ ለምን ወደ ኦፊስ አትመጣምና ሰፋ ያለ መግለጫ ሰጣሃለሁ ምክንያቱም ብዙ ነገሮች ግምት ላይ የምናያቸው ነገሮች አሉ ለምሳሌ አሁን በአሁኑ ጊዜ ያለህ ደሞዝ ቤት ለመግዛት ብትፈልግ ክፍያ ከ31% በላይ መሆን የለበትም 31% ምን ማለት ነው ሺህ ብር የምታገኝ ከሆነ ሞርጌጅ 310 ገደማ መሆን አለበት ማለት ነው ስለዚህ እንደዚህ የመሰለ ገደቦች ስላሉ ሰፋ ያለ መግለጫ እንሰጥልህ ቁጥሬ ታውቀዋለህ ወይስ ልስጥ እንደገና
ቁጥሩን አሁን ትጨዋለሁ ስንት ነው መጨረሻው
1010 ነው 1010 ነው በሱ ደውልና በስራ ቀን መጥተህ እናነጋግርህና የሚያስፈልግን ሁኔታ ራስህ ትወስናለህ በጣም
አመሰግናለሁ
ሌላም አለ መሰለኝ አስተያየት ሌላ አለ መሰለኝ ይቀጥሉ
ሄሎ ቲክ ጸጋዬ ነኝ እዚህ ከአትላንታ ነው የምደውለው እንደምን አለ
ደህና ነህ እንደምን አለ
እግዚአብሔር ይመስገን እንትን አንድ ሁለት ጥያቄዎች ነበሩኝ እና ስለ ሎን ሞዲፊኬሽን 10 አመት ማለት 10 አመት 11 አመት የቀራቸው ሞርጌጆች ሰዎች ሞዲፊኬሽኖቹ ይረዳቸዋል በትገምታለህ አንድ ማለት ሞዲፊኬሽን ቢጠይቁ 11 አመት ነው እኔ እንትን ይቀራኝ
እሺ
ሌላው ደግሞ ሁለተኛ ጥያቄ escrow account የሚባላል ማለት ሞርጌጅ ላይ ነው escrow ባንኮች የሚያገኙት ነገር አለን ላንተ escrow በሚከፍሉት ወይስ ኤግዛክትሊ ታክሱን ነው የሚከፍሉልና ዋን ቱ ዋን ነው እንትን የሚደራረጉት ኢንሹራንስ እና ፕሮፐርቲ ታክስ ነው ወይስ እነሱ የሚያገኙት ጌን አለ አይ ዶንት ኖ እሺ ከለጻም
ታረጋለሁ ሎን ሞዲፊኬሽን እንኳን 10 አመት 5 አመትም ቢቀረን አገልግሎት አለው ቅናሽ ለምን ከፈል ነው ለሁሉ ሰው ነው የሚሰጠው 30 አመትም ለቀረው 20 አመትም ለቀረው 6 አመትም ለቀረው ምክንያቱም ሎን ሞዲፊኬሽን ከኢኮኖሚው ሁኔታ ጋራ ከገበያችን ጋራ የተያያዘ በመሆኑ አይነፈገንም ስለዚህ ቅናሽ የምታገኝበት ከሆነ ሞዲፊኬሽኑ ያዋጣሃል ቅናሽ የምታገኘው ግን ፕሮሰሱ ላይ ገብተህ የሚሰጡ ምናልባት ምን ያህል እንደሆነ ቀጥታ ለማወቅ አይቻለም ትንሽ ከቆየህ በኋላ ግን አማውንቱ ነግረውህ ነው ተስማምተህ ነው የምታረገው ሎን ሞዲፊኬሽን ሁልጊዜ ቅናሽ አለው 100 ብርም ብትሆን ቅናሽ ስለሆነች አገልግሎት አላት ማለት ነው የቁጥር ሰዎች መሆን አለብን ቅናሽ ሁልጊዜ አገልግሎት እንዳለው ነው ሌላው ስለ escrow account የጠየቀኝ ነው escrow account በestimate ነው የሚሰራው ለምሳሌ አሁን አሁን ያለን በአሁኑ ጊዜ የምንከፍለው ጆርጂያ ካላችሁ ኖቬምበር ነው ዴድላይኑ የሚከፈለው እንዲሁም ደግሞ ዲሰምበር ይከፈላል ይሄ በላስት ይር ኤስቲሜትድ ሆኖ የመጣልን ነው በ2011 ኤስቲሜት ያደርጉታል ኤስቲሜት አድርገውን ከሰጡን በኋላ በኤፕሪል ወይም ደግሞ ሜይ ወይም ጁን ካውንቲው ይህን ያህል ኤስቲሜት አማውንት አለ ብለው ይሰጡናል ከዚያ በኋላ በኤስቲሜቱ መሰረት እንሰራ እንቆይና ወደ መጨረሻው አመት ላይክ አሁን ኤግዛክት አማውንቱን ስለምናረግ ሞር ከፍለን ከሆነ ቼክ ሌላ ይጽፉና ሪፋንድ ያደርጉናል ወይም ደግሞ ሞር ከፍለን ከሆነ ደግሞ ለሚመጣው አመት አፕላይ ያደርጉትና የሚመጣው ምን ከፍለውን ይቀንሰዋል እየሰማኸኝ ነው ስለዚህ escrow account አንዳንዴ estimate ነው ግን toward the end of the year ተወስኗል የኔ አሁን ለምሳሌ በኤፕሪል ነበር የሰጡኝ በኤፕሪል ከስሼ ይሄ አይገባኝም ይሄ አሁን adjust አድርገውታል adjust አድርገው ከሰጡኝ በኋላ property tax adjusted ሆናል በጣም ግማሽ አስከብቻለሁ so that was good so escrow 5 ሳንቲም ጥቅም ያላቸውም ነሱ
አንቆች ምንም ነገር
የላቸውም ኢንሹራንስ ምንም አይነት ጥቅም የላቸውም እነሱ ጥቅማቸው ከሞርጌጅ ብቻ ነው because ሞርጌጅ የምትከፍለው ለፕሪንሲፓሉና ወለዱ ነው እሱ ነው ሞርጌጅ የምንለው ስለዚህ የኤስክሮ አካውንትና የኢንሹራንሱ 5 ሳንቲም ጥቅም አያገኙበትም ላንተ ነው የሚያገለግለው ምክንያቱም ፕሮፐርቲ ታክሱ መከፈል አለበት ካልተከፈለ ሲቲው ካውንቲው በጨረታ ነው የሚሸጠው ኢንሹራንሱ ደግሞ ያው አንዳንድ ጉዳት እንዳያገኘን ለመከላከል ነው የመለስኩልህ ይመስለኛል
ጥሩ ነው እግዚአብሔር
ይስጥልኝ አመሰግናለሁ
በጣም ነው ማመሰግናለሁ
ሌላ ያለን ይመስለኛል ይቀጥሉ ሃሎ አድማጭ አልመሰለኝ ሃሎ
ደናስልን ቲኬ
ታካንዲሽነ እንደምን አለህልኝ
ኤፍሬም ነኝ እየጠበቅኩኝ ነበር ብዬ ነው
ጥሩ አርጋሃል ጥሩ ጊዜ ነው ደሞ የመጣው እስቲ ትንሽ ለናገር ብዬ ነበር አንድ 2 3 ደቂቃ አስማኝና ቶፒኩን ኢንትሮዲስ ላርጋው በአሜሪካ ውስጥ በኦርጋን ዶኔሽን ብቻ ማለት የተለያዩ ነገሮች የሚተኩበት በቀን 79 ሰው ኦርጋን ያገኛል በቀን ማለት ነው አንዳንዱ ደግሞ አቨሬጅ በቀን ኦርጋን ሳልተገኘለት በቀን 18 ሰው ይሞታል ስለዚህ ልብ ካልተገኘለት ኩላሊት ካልተገኘለት ይሞታል ማለት ነው በአመት ውስጥ ወደ 28000 የሚሆን ኦርጋን ያገኛል ሰጥቷል ማለት ነው የሚበዛው ጊዜ በኪድኒ ኩላሊት ልብ ሳምባ እንዲሁም ፓንክሪያስ ጉበት በጣም ከሚያስቸግሩ ናቸው እነዚህ የሚበዛው ጊዜ የሚያስቸግሩት ማይኖሪቲ የሆን እንደኛ ጥቁሮች ወይም ስፓኒሽ ወይም ኤዥያን ናቸው ዶክተር በብዛት ይገልጸው ይሆናል ስለዚህ ይሄ ህይወት የማትረፍ ጉዳይ አንዳንዴ ሃይማኖት ይቃወመዋል የሚበዛው ግን አሜሪካ ያሉ የተለያዩ ሃይማኖቶች በኦርጋን ዶኔሽን ያምናሉ ምክንያቱም የሰውን ህይወት ስለምናድን ነው እንግዲህ ብዙ ከመናገር ባለሙያ ዶክተር ስላለን ዶክተር አለ
አለሁኝ
እጥል እንግዲህ አብራራ በእንግሊዝ ጨምረው ምንድነው ኦርጋን ዶኔሽን በአማርኛ እኔ ትንሽ እንግሊዝኛ ብዙ ስለማወጣ ላይቀጨው ይችላል እሱ እንግለጽልኝና ሌላም ጥያቄዎች ይኖርኛል እሺ
እንዴ ከረምክ ተካ እንዴት ናችሁ የቲኬሽ አድማጮች
እግዚአብሔር መስገን ደህና ነን
ያው በጣም እግዚአብሔር መስገን ሰላም ነኝ እኔ ያለሁት እንግዲህ ሰፊ አርስት ነው ተካ እንድንወያይ የሰጠህን ቀላል አርስት አይደለም አንደኛ የሳይንሳዊ ወገን አለው ሌላው ደግሞ ህጋዊ ወገን አለው ሃይማኖታዊ ወገን አለው የፋይናንስ ወገን አለው በጣም ብዙ ወገኖችና አመለካከቶች ያሉት አርስት ነው እንግዲህ ስለዚህ ጉዳይ በትንሹ እስኪ እንነጋገርና ኦርጋን ትራንስፕላንት በሚለው አርስት ነው አንተ ያመጣኸው እኔ በአጠቃላይ ትራንስፕላንቴሽን የሚባለውን ወይንም ሰውነትን የመስጠት ሰውነትን የመተካት ካንዱ ሰውነት ወስዶ ወይም ካንዱ ሰው ወስዶ ካንዳ አካል ወስዶ ወደ ሌላ ሰውነት ወይም ወደ ሌላ አካል የማስገባት ቀዶ ጥገናዊ የሚሆን ህክምናዊ ስራ ትራንስፕላንቴሽን ተብሎ ይጠራል ማለት ነው አካል ሊሆን ይችላል ያካሉ ፈሳሽ ሊሆን ይችላል ወይም ያካል ቁራጭም ሊሆን ይችላል በዚህ ጊዜ ካንድ ሰው ወደ ሌላ ሰው አካል ውስጥ የሚከተተው እንግዲህ አብዛኞቻችን የሰማነው ምናቀው ከለመድነው ልጀምር ደም የተሰጠው ሰው ታቃላችሁ
እናውቃለሁ ብዙ
በጣም ብዙ እናውቃለን ኢትዮጵያም እናውቃለን እዚህም እናውቃለን እንግዲህ ደም ራሱ ደምን ካንድ ያንድን ሰው ደም ወስዶ ለሌላ ሰው መስጠት ራሱ ትራንስፕላንቴሽን ነው እንግዲህ እኛ በብዛት ትራንስፕላንቴሽን ሲባል ምን ሰማው ወይ ሙሉ አካል ሲሰጥ ወይንም ተቆርጦ አንድ ካንዳ ካለ የተቆረጠ ነገር ሲሰጥ ብቻ ነው በብዛት የሚመስለን ግን ደም ራሱ ሲሰጥ እሱ ራሱ እንደ ትራንስፕላንቴሽን የሚቆጠር አይነት ነገር ነው ብዬ ነው መጀመሪያ ላስገባችሁ ምንም አታውቁት አርስት አይደለም ለማለት ነው እንግዲህ ምን ምንድን ናቸው እነዚህ የሰውነት ክፍሎች ከአንድ ሰው ተወስደው ህይወት ካለው ሰውም ላይ ሊወሰድ ይችላል ወይንም ከሬሳም ላይ ሊወሰድ ይችላል እንግዲህ በሁለቱም አለ ማለት ነው እሺ
ትንሽ እንጨምር እዚህ ጋር ብሬን ዴድ የሆኑ ሰዎችም ለመስጠት ይችላሉ?
ብሬን ዴድ የሆኑ ሰዎች መጨረሻ ህልፈታቸው ደርሷል፣ ምንም ከዚህ በኋላ ምን መልሳቸው አይደሉም፣ እየሞቱ ነው ወይም ለመሞት ተቃርበዋል፣ ሞተዋል፣ ምንም መመለስ የማንችላቸው ደረጃ ላይ ስለደረሱ ህይወታቸው ከማለፉ በፊት የደም መዘዋወራቸው ከማቆሙ በፊት በጥሩ ሁኔታ ያለው የሰውነት አካላቸውን እንውሰድ የሚባለው ነው። አንጎላቸው ለምንም ነገር አይመለስም። እነዚህ ሰዎች ሰው ሆነው አይኖሩም። አካላቸው ብቻ በማሽን የሚተነፍስ ልባቸው ያንን እስትንፋስ እስካልሰጠናቸው ጊዜ ድረስ የሚያቆም የሆነ ደረጃ ላይ ሲደርሱ ብሬን ዴድ ይባላሉ ማለት ነው። ይህም ቢሆን ግን የዶክተሩ ውሳኔ ብቻ አይደለም። ከነዚህ ሰዎች ላይ አንዳንድ አካላቶችን ወይም ሰውነቶችን ወስዶ ለሌላ ሰው የመስጠት ውሳኔው የዶክተሩ ብቻ አይደለም። ብሬን ዴድ ነው ብሎ ለወሰነው ዶክተር ብቻ ሳይሆን ለቤተሰብም፣ እንዲሁም ለዛም ለግለሰቡም በህይወት ሳለ የጻፋቸው የተናገራቸው ነገሮች ካሉ ይሄንን በሚመለከት አካልን መስጠት በሚመለከት ከእሱ ጋር ተዛምዶ ነው የሚደረገው። ብሬንዴድ ስለሆነ ብቻ አይወሰድም ማለት ነው።
አዎ። ሌላው እዚህ ጋር በጣም ስትሬስ የሚደረገው እንዳነበብኩት ከሆነ ሁልጊዜ ኦርጋን በምንሰጥበት ጊዜ ከመፈረማችን በፊት ወይም ደግሞ ቮለንቴር ከመሆናችን በፊት ቤተሰብ ማነጋገር እንዳለብንና ቤተሰብ ማወቅ እንዳለባቸው ነው። ምክንያቱም ሰውየው በሚሞትበት ጊዜ ወይም አንዳንድ ነገር በሚደረግበት ጊዜ ሰውየው ወሳኝ ሳይሆን ቤተሰቡ የመወሰን እድል ስላለው ሁልጊዜ መወያየት እንዳለብን፣ ከሃይማኖቶችን ጋራም ከመሪዎቻችን ጋራም መነጋገር እንዳለብን፣ በቅርብ ወዳጆች የምንላቸው ዘመዶች የምንላቸው ደግሞ መወያየት እንዳለብን እና ችግር እንዳይፈጠር መጀመሪያ ቅድመ ሁኔታ ይለዋል። ይቀጥል ዶክተር።
ከፊል እውነት ነው። ከቤተሰብ ጋር መወያየት፣ ከሃይማኖት አባቶቻችን ጋር መወያየት ወዘተ ይኖርብናል። ግን የሰውነትን አካልን የመስጠት ፈቃዱ የግለሰቡ ነው። ከ18 ዓመት በላይ እስከሆነ ጊዜ ድረስ አውቆ ህሊናውን አመሳክሮ ፈርዶ ጽፎ ወይም ፈርሞ አካል ይወሰድ ብሎ የመወሰድ መብቱ ያንድ ሰው ነው። ሞት ላይ ሲደረስ ብቻ ሳይሆን አሁን ጤናማ በሆንበትም ጊዜ እነዛን ነገሮች መፈረምም መፍቀድም እንችላለን ማለት ነው። ያ ፈቃድ ወረቀት ወይ ላያችን ላይ ከተገኘ ዋለታችን ውስጥ ከተገኘ ወይም አይዲያችን ላይ ካለ ወይም ያቺ ካርድ ካለችን ወይም ያንን የተጻፈ ነገር እርግጠኛ ነኝ ብለን ሆስፒታል ስንገባ ከፈረምንና ከነገርን እነሱ ነገሮች የሁለተኛ የሶስተኛ ሰው ፈቃድ አያስፈልገውም። በቀጥታ የኛ ከንሰንት ኢንፎርምድ ከንሰንት ይባላል፣ ፈልገን ወይም ኤክስፕሊሲት ከንሰንት ይባላል። እሱን እስከሰጠን ጊዜ ድረስ የሌላ የሁለተኛ ሶስተኛ ሰው ጥያቄም ውስጥ አይገባም፣ ባለቤቱ ፈቅዷልና ማለት ነው።
አዎ። በአሁኑ ጊዜ በኦርጋን ዶኔሽን ቮለንቲር የሆኑ አካላቸው ለመስጠት የሚፈልጉ ሰዎች በዚህ በአሜሪካ ብቻ በዛሬው ማለት እንደ ዛሬ ያለው ስታቲስቲክስ ማለት ነው ወደ 100 ሚሊዮን የሚሆኑ እንዳሉ ይታወቃል። እና ብዙ ሰው አለ ማለት ነው።
100 ሚሊዮን በጣም ትንሽ የበዛ ቁጥር
ይመስላል፣ ግን እንደሱ ነው የሚለው።
ብዙ መቶ ሺህ ሰዎች ይኖራሉ እንደሱ ነው የሚለው ለመስጠት ፈቃደኛ ሆነው።
እዚህ ጋር ግን እንግዲህ እኔ የምለው ምንድን ነው ብዙ ቁጥሩ እንኳን አናውቀውም፣ ብዙ ኢትዮጵያውያን ይሄን አይነት ግልጋሎት እያገኙ ናቸው። አሁንም ዌይቲንግ ሊስት ያሉ ብዙ ሰዎች እኔ አውቃለሁ ራሴ
ይኖራሉ።
እዚህ ጋር እንደንትን እንደ ነጥብ ማነሳው የምንወዳት ሚስታችን፣ የምንወደው ልጃችን፣ የምንወዳት ልጃችን፣ የምንወደው አባታችን ወይም እናታችን በዚህ አይነት ችግር ላይ ቢኖሩ እና ከኛ ቢለዩ የሚሰማን ሐዘን ከፍተኛ ነው። ይሄ ሐዘን ከመሆኑ በፊት ከሌሎች ከምንጠብቅ እኛስ ራሳችን ለመስጠት ለማናውቀው ሊሆን ይችላል፣ ለምናውቀውም ሊሆን ይችላል። ምን የሚያስገድድ ነገሮች አሉ? ምንድን ናቸው ችግሮቹ? ለምሳሌ የምንለው ኦፍኮርስ የሶሳይቲው ችግር አለ፣ የሃይማኖት ጉዳይ አለ፣ አንዳንድ የእምነት ጉዳይ አለ። ለማግኘት ፈቃደኛ ከሆን ለመስጠት የሚከለክለን ምንድን ነው? ትንሽ እዚህ ጋር ትንሽ ብታብራራልኝ።
እንግዲህ የፈለግነውን የሰውነት ክፍላችንን ሰጥተን ለሌላ ሰው አገልግሎት ላይ እንዲውል መብቱ አለን። እሱን መብታችንን ደግሞ በመንፈርማቸው ወረቀቶችና በመንፈርማቸው ወረቀቶች ብቻ ሳይሆን ለሰውን በመነግረው አይዲያችን ላይ በሚቀመጠው ምልክት ማወቅ ይቻላል። እንግዲህ እኛ ሰውነት ለኛ ቅርባችን ለሆኑ ወይም ስጋችን ለሆኑ ብቻ ሳይሆን ስጋችን ላልሆኑም ሰዎች መድረስ የሚችልበትም ሁኔታ አለ። ሰው በቆሙም በህይወት ሳለም ሰውነቱን መስጠት ይችላል። የተወሰነ የሰውነት ክፍሎች አሉ ከላያችን ላይ ተወስተው፣ ለምሳሌ ደማችንን ቅድም ጠቅሻለሁ፣ ኩላሊታችንን መስጠት እንችላለን። ኩላሊት ሁለት ስላለን አንዱን ሰጥተን በአንደኛ መኖር እንችላለን። ልብን መስጠት አንችልም ወይም ሳምባችንን መስጠት አንችልም፣ ግን ለምሳሌ ከጉበታችን ላይ የተወሰነ ክፍል ተወስዶ ለሌላው ሰው ገብቶ እንደዚሁ ህይወት ሊያድን ይችላል፣ እድሜ ሊቀጥል ይችላል። ግን ከህይወት ማዳን ጋር ብቻ ሳይሆን ከኑሮም ከጤንነት መሻሻልም ጋር የሚያያዙ ሌሎችም እንደዚሁ ትራንስፕላንቶች ወይም አካል መስጠቶች አሉ። ለምሳሌ አይናቸው እንደ ሞራ የሚሸፍነው ከውጭ ሳይሆን ራሱ እየበለዘ ማየት አለመቻል ደረጃ ለሚደርሱ ሰዎችን አይንን አይናቸው ላይ ያለውን ያንን መስታወት መሰል ነገር ለውጠን ከሬሳ ላይ በተወሰደ መስታወት ነገር ስናደርግላቸው የተሻለ ያያሉ። ይሄ እንግዲህ ከህይወታቸው ጋር የተገናኘ ነገር አይደለም፣ ግን ጤናማ የሆነ ኑሮ ላይ ከመኖር ጋር የተያያዘ ነው። እነ ኩላሊትን፣ እነ ሳምባን፣ እነ ጉበትን ወይም አንጀት ክፍልን፣ ቆሽትን በምንመለከትበት ጊዜ ወይም ደምስሮችን በምንመለከት ጊዜ እነሱ ህይወት አድን ናቸው፣ ነፍስ አድን ነገሮች ናቸው። ሌላው የተሻለ ሰውነት እንዲጠግን የተሻለ ስራ መስራት እንዲችል እንዳልኩት የአይኑን ይህን መስታወት የሚመስለውን ነገር መለወጥ ይቻላል። መጠገን ያልቻለ የቆዳ ክፍልን በሱ መሸፈን ይቻላል። አጥንትን መስጠት ይቻላል። የደም ስሮችን እንደዚሁ፣ እነዚህ የመሳሰሉትን ነገሮች በምንሰጥበት ጊዜ እነዚህ ያው ህይወትንም ባያድኑ ወይም ነፍስንም ባያድኑ የተሻለ ጥገና፣ የተሻለ የሰውነት አካል እንዲኖረን ይረዳሉ ማለት ነው። ትልቁ እንግዲህ የዚህ አይነት ችግር ያለው ወይንም አጠያያቂ የሚሆነው መቼ ላይ ነው? አንድ ሰው ሳይሞት በፊት ቶሎ ተሻምተው አካሉን ይወስዱታል ወይ? ወይንም መዳን የሚችለውን ሰው ከሱ ላይ አካል ይወስዳሉ ወይ? አካልን እንደዚህ ለሰዎች መለገስ የሚፈልግ ሰው መሸጥና መለወጥ የሚባለው ነገር ቢመጣ አካሌን እኔ ለመስጠት ፈቃደኛ ነኝ፣ ግን ከተከፈለኝ ነው የምሰጠው የሚለው ነገር ሲመጣ መሸጥና መግዛት የሚባለው ነገር ማን ነው ይሄንን የሚያደርገው? በቃ ምስኪንነትና ገንዘብ ማጣት እዛ ደረጃ ያደርሳለሁ የሚለው አጠያቂ ህሊና ጥያቄዎች መምጣት ይጀምራሉ ማለት ነው። የኢኮኖሚ ጥያቄዎች መምጣት ይጀምራሉ ማለት ነው። አንዳንድ ሰዎችንም ደግሞ የመገፋፋትና የማሳመን 100,000 ብር እሰጥሃለሁ አንድ ኩላሊት ብትሰጥ እየተባለ ከፍተኛ የንግድና የእንደዚህ የአካል መለዋወጥ ከህግ የወጣ አይነት ወይንም ከህሊና የወጣ አይነት ነገሮች ስለሚመጡ እነሱ ሁሉ ነገሮች አጠያያቂ ነገሮች ይሆናሉ ማለት ነው። ኢንሹራንስ ካለ ውድ ነገር ከሆነ እነዚህን ነገሮች ማግኘት እነሱ ሁሉ አጠያያቂ ነገሮች ናቸው። እዛ ላይ ያለ እንደዚህ አይነት አወዛጋቢ ነገሮች ይኖራሉ።
እሺ፣ እዚህ ጋር ትንሽ በሙዚቃ ላምጣና ጋብ እናደርጋለን። አድማጮቻችን ጥያቄ ቢኖራችሁ ዶክተር እኛ ጋር አለ ይቆያል። ትንሽ ጥያቄ ካላችሁ በ404-603-8770 እንደገና ደግመዋለሁ፣ 404-603-8770 ደውሉልን። ትንሽ ሙዚቃ እናመጣለን። ሙዚቃው እየመጣ ነው። አንድ የጠበቀን ዶክተር።
እሺ እሺ።
ሙዚቃው ቆንጆ ነው፣ እየሰማሁ ቆይ።
ሰንጎ ስምክን የጠራው ማነው? ሀይ 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 እርሱ Hi, 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 hi. Chirao!
ሃይ 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 ሃይ
እሺ አድማጭ አስተያየትም ጥያቄ ያለ መስለኛል ይቀጥሉ አድማጭ ይቀጥሉ
ተካ ነኝኛለሁ
አንተን ያለው
ሌላ የኔን መስመር ነኝ ነካው መስለኝ ሌላ መስመር ካለ
ቴክኒሻኑ ሌላ ሰው አለ ነበር ሚለኝ ደና ሙዚቃውን ቀጥልና ትንሽ መጣለ አሁን ጥያቄ ያለ ይመስለኛል እንደገና ባንሳሳት ይቀጥሉ አድማጭ
ጋሽ ተካ እንደምንዋልክ ይቅርታ ግን ምናልባት ከዚህ አጀንዳ ይወጣ እንዳይሆን እህ ሰውን ራሱን አስመስሎ ይመተካት ሂዩማን ኮሎኒን በተመረከተ ብዙ ጊዜ ሰዎች ሲነጋገሩ ስለምሰማ እስቲ ዶክተር ኤፍሬም በዚህ አጋጣሚ ትንሽን በተመለከተ እንደው ከሙያ አንጻር ቢገልጹልኝ እንግዲህ እኔ አመሰግናለሁ በጣም
ክሎኒንግ ነው የምትለው ያለ ዶክተር ከፈለክ ግለጽልን ካልፈለክ ግን ስላልተዘጋጀ ሌላ ቀን እንድናረጋግጥ እንችላለን ትንሽ ፐርሰናል ጉዳይ ማለው
እሺ ክሎኒንግ ትንሽ ከትራንስፕላንቴሽን ጋር የሚገናኝበት ሁኔታ አለ ክሎኒንግን ወይንም አንድን ሰው ከራሱ ህዋስ ወስዶ የእሱን አምሳያ የመፍጠር ማለት ነው በአሁኑ ጊዜ ምን ይደረጋል የተወሰኑ ህዋሳቶችን እየወሰድን በተለይ ደግሞ ከጽንስ በውርጃ ከወጣ ጽንስ ላይ የምንወስዳቸውን ህዋሳቶች የጉበት ከሆነ የቆዳ ከሆነ የደም ከሆነ ወይም የቆሽት ከሆነ እንወስድና እናሳድገዋለን የሆነ ቦታ ውስጥ እናሳድገዋለን አመቺ የሆነ ሁኔታዎችን ፈጥረንለት ያድጋል 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 ያን ነገር ወደ ቆዳ ወይንም ወደ ምንፈልገው የሰውነት አካል በደንብ አድርጎ በበቂ ሁኔታ ካደገልን በኋላ ህመምተኛ የሆነው ሰውነት ሰውነት ውስጥ እንከተዋለን ነርቭን መጠገን ከሆነ ወይንም ቆሽትን መተካት ከሆነ ወይ ቆዳ መሆን ከሆነ የዛ አይነት ስራዎችን ይሰራልናል ማለት ነው ክሎኒንግ ባንድ ወገኑ የምደግፍባቸው ነገሮች አሉት በሌላ ወገኑ ግን እንግዲህ እነዚህ ህውቀታቸው ከፍተኛ ደረጃ ላይ ደረሰ ገንዘብ ያላቸው ሀብታም ዘራቸው በብዛት ነጭ የሆኑ ሰዎች የራሳቸውን አይነት ሰዎች ብቻ ምርጥ ምርጥ ሰዎች አይነቶችን የሚያባዙበት አይነት ነገር እንዳይሆን ፍራቻ አለ የዚህ አይነቱ ፍራቻ አለ ሌላው ጽንስን በቃ ይሄንን ነገር ማምረቻ ፋብሪካ ልናረገው ነው ወይ ቡርጃ እያደረግን ጽንሶችን ለዛ ነገር ልናውላቸው ነው ወይ የሚለው ደግሞ ሌላ አጠያያቂ አርስት ደግሞ አለው እና በዛ ክሎኒንግ የሚባለውን በአንድ ወገኑ ብደግፈውም እናቲቷ ባልፈለገችው ምክንያት የወረደን ጽንስ ብንጠቀምበት ግድ የለኝም ግን ውርጃ እየተደረገ ለዛ ምናወል ከሆነ ወይንም በላብራቶሪ ጽንስን ያዘጋጀንና ያመረተን ኦርጋን መሰብሰቢያ ወይም አካልን መሰብሰቢያ ማድረጋችንን እሱን ደግፈው እሱን ነቅፈዋለሁ በጣም ነቅፈዋለሁ
በጣም አመሰግናለሁ
ክሎኒንግን መመለከት እዛ ድረስ ነው መናገረው ለሁን
እንግዲህ የተመለሰልህ ይመስለኛል እዚህ ጋር ትንሽ እንድትገልጽልን እንድታብራራን እንፈልገው ዶክተር ብዙ ሰዎች ለመስጠት ይፈራሉ ለምሳሌ ደም ለመስጠት ማለት ነው የማይሰጥ ሰው ችሎታ ያለው ሰው አይሰጥም ተመርምሮ ለቢሰጥ የማይጎዳ መሆኑ ከተረጋገጠ ብቻ ነው የሚሰጠው አይደለም
በጣም ትክክል ነው በጣም
ትክክል ነው እዚያ ላይ ብታረግልን አውቀ
አው ሁለት ተቀመታ ያለው ነገር ነው አካልን መስጠት ወይንም ደምን መስጠት በዚህ እንግዲህ አንድ አርስት ያውሰ ነው ደምን ነው ደም መስጠት ሁለት ተቀመታ አለው አንደኛው ተቀመታ ምንድነው ጤናማ መሆናችንን ይመረምሩናል አንደኛ ለኛ ለራሳችን ጤናማነታችንን የሚያረጋግጥልን ሁኔታ ይፈጥራልናል አንደኛ ሁለተኛ ደግሞ እንደዚህ የተጎዱ ሰዎችን ደም የሚያስፈልጋቸውን ሰዎች እንረዳበታለን እንግዲህ ህሊናችንንም እናስደስታለን የሌላም ሰው ህይወትና እድሜን እንቀጥላለን ሶስተኛ ነገር ደግሞ ህሊናችን ማነው ሌላው ላስፈልጊ ነገር ይውላል ማለት ነው ይሄ እንትን ጤናማ የሆነን ሰው መርምረው ሚችል መሆኑን አውቀው ነው ሰዎችም የሚሰበስቡት እነዚህን ደሞች የሚወሰደው ደም ከሰውነታችን አንድ ስምንተኛ ቢሆን ነው አንድ ስምንተኛውን ያ ሰውነታችን በተወሰኑ ቀናትና ሳምንታት ውስጥ መልሶ ይተካዋል ምንም ለኛ የሚያሰጋን ነገር አይኖርም ስለዚህ በዛ ምንም ፍራቻ አይገባንም እኛ ሆስፒታል ገብተን ወይም ተጎድተን የሚያስፈልገንን ያንን የሰውነት ክፍል በዚህ እንግዲህ ደምን ነው የተጠቀስነው የሚሰጠን ሌላ ሰው እንዳለ ያሰብን ካደረግነው ተገቢ ነገር ነው ያደረግን ያለ ነው ማለት ነው አንደኛው እሱ ነው ሁለተኛ ሰውነት አካልንም ለመስጠትን በሚመለከት ፈቃድ መስጠት ይቻላል ኤጀንሲዎች አሉ ይሄንን ነገር ማድረግ የሚችሉ የድራይቨር ላይሰንስንም በመናወጣበት ጊዜ ከሞትኩኝና መመለስ ማልችልበት ደረጃ ከሆነ ጉዳቴ ሰውነቴ ወይ ማካሎቼ ተወስደው ለሌላ ሰው ይዋሉ ብለን ፈርመን እንት ማለት እንችላለን ፈቃዱን መስጠት እንችላለን ማለት ነው
እሺ ዶክተር ሁል ጊዜ ወዳጃችን ነህ ሁል ጊዜ መምህራችን ነህ ሁል ጊዜ ቮለንተር ነህ ዛሬ ትንሽ
ሌላ ጥያቄ ተካኒ ነጥቂ አወራሊ
ትንሽ ሙዚቃ ላጫውትና ተመልሼ መጣለሁ መደምደም ያሰጠናል ትንሽ ተበቀናል ወይስ
ተበቀናል
ጥሩ ሙዚቃ ስለምናመጣ ተደሰታለህ
When I'm at and go up to me, it's hard to me. La le le la le la le yi, la le le la le la le. Abu Ghazi Yunus Abdul, Ambassador Yunus Ibrahim, Lahm Ghazi Yunus Aidan Bakr. عدي خذي بلوسة كزفان رغبائش كان خبان سر خبائش كان خبان تلف خبائش كل خبان قدف دوزان دمينو حدار رويو عرب عشلين دمينو يأفدين دمينو
እሺ አድማጭ አስተያየት ወይም ጥያቄ ያለ ይመስለኛል ይቀጥሉ
ሄሎ ተናስተልን
ደህና ነህ
እግዚአብሔር ይመስገን ይሁን ጊዜም አልሻማም አንድ ጥያቄ ነበረችኝ ይሄ ደም ከመስጠት ጋር የተያያዘ
እሺ እሺ ይቀጥል ዶክተር ያለ ይመስለኛል ዶክተር አለ
ደም ከሰጠን በኋላ እስከ 7 ቀን ወይም እስከ 6 ቀን መሙላት ይችላል ተብሏል እና ምን አይነት ምግቦችና ምን አይነት መጠጦች ብንጠጣ ወይንም ብንመገብ ያንን ደም መተካት እንደምንችል ማብራሪያ ቢሰጡልን ዶክተር እጅግ በጣም አመሰግናለሁ።
እሺ ቀጥል ዶክተር ቀጥል።
መልሱ ምንም
ኖርማል ሰው መሆን ብቻ ነው።
ምንም የተለየ ነገር ማድረግ የለብንም። ያን ነው የምናደርገውንም ነገር መቀጠል እንችላለን። እንበላውን እንበላለን። የደም ማነስ ሲኖርብን ብቻ ነው ወይ ደም በጣም ፈሶን ደም ማነስ ከመጣብን ወይም ደም በደንብ የማይሰራ ከሆነ ሰውነታችን ለዛ እንደዚህ እንደዚህ አይነት ምግቦችን ውሰዱ ብሎ እንላለን እንጂ ደም ሰጥቶ ወደ 300 400 ሲሲ ደም ሰጥቶ ለሚሄድ ሰው ምንም የተለየ ነገር አያስፈልገውም።
ምክንያቱም ደሙ ያመጣው ኖርማል ላይፍ ይያለው ስለሆነ ነው። ይቅርታ ዶክተር አለ? አዎ ኖርማል ላይፍ ይያለው ያፈራው
ነው። ተካ የሆነ የሚጮህ ነገር ነበር።
ምንድነው ሰውየው ደሙ ያፈራው ኖርማል ላይፍ ይያለው ነው። ልዩ ምግብ ተመግቦ ሳይሆን ኖርማል ላይፍ ነው ያለው። ስለዚህ ከሰጠ በኋላ ኖርማል ላይፍ ቢቀጥል ጉዳት የለውም ነው የምትለኝ?
ምንም መቀጠል የሚችልበት ሁኔታ ላይ ነው ያለው።
በጣም ቆንጆ።
አንድ የተለየ ነገር ማድረግ የለበትም ማለት ነው።
እዚህ ጋር ለህዝባችን ምን ሌላ ምክር የምትሰጠው መደምደሚያ ካለ ብትሰጥን?
ሌላው እንግዲህ የምመክረው ምንድን ነው፣ ትራንስፕላንቴሽን ወይንም ኦርጋን ትራንስፕላንቴሽን በጣም በጣም ህይወት አድን እድሜ ህይወት የሚያድን እድሜ የሚቀጥል የተሻለ አኗኗርን የሚሰጥ ነገር ስለሆነ በክፉ እንየው፣ በጥሩ መልኩ እንየው። አንደኛ። ሁለተኛ በህይወት ሳለን በጤናማነታችን ሳለን ማድረግ የምንችላቸውን ነገሮች እናድርግ። ደም መስጠት የምንችል ከሆነ ደም እንሰጣለን። በህይወት ያለው ወዳጃችን ዘመዳችን ወይም ቤተሰባችን ወይ ልጃችን ካለ ለእነሱ ከኛ አካል ላይ ተወስዶ ለእነሱ መሰጠት የሚችል ነገር መኖሩን እንወቀው። ሌላው ደግሞ ከሞትም በኋላ ይሄ አካላችን አንዳንድ ሀገር ምንድን ነው ያለ መሰላችሁ ዲፎልቱ ዶኔት የሚባል ነገር አላቸው፣ ወይም ፕሪዝምድ ኮንሰንት። አንድ የሞተ ሰው ሬሳ ከመበስበስ ሌላ ምንም የሚያደርገው ነገር ስለሌለ ዝም ብለን ከምናባክን ከምንጥለው እንገልገልበት የሚል አጠቃላይ የሞተ ሬሳ ለአገልግሎት ይዋል የሚል አስተሳሰብ አለ አንዳንድ ሀገሮች ውስጥ። እዚህ ሀገር ግን ያ ፈቃድ ከሌለ ማንም ሰውነታችንን አይነካውም። ሶ ባንዶ ገኑ የምደግፈው ነገር ነው፣ ግን ቀድሞ አይደረግብን ነው። ያለ ፈቃዳችን አይደረግብን። ፈቃዳችን አይሆንም የሚል ከሆነ አይሆንም ነው። እንደዚህ አይነቱን ነገር ያከብራል ይህ ሀገር። ሌላው ሀገር አያከብርም ሳይሆን ሁሉም ሰው የተቀበለው አይነት ነገር ነው፣ ፕሪዙምድ ኮንሰንት የሚባለው ማለት ነው። ሶ እንደዚህ አይነት ነገሮች አሉ። የዚህ አይነትም ደረጃ ላይ ደርሳችሁ የሰውነት አካል መተካት አለበት ይሄ መሰጠት አለበት የተባላችሁም ሰዎች ቴክኖሎጂው ረቋል፣ ሰውነት ከሰውነት ጋር እንዲጣጣም ማድረጊያ ዘዴዎች በጣም በስተዋል። ይሄ እንግዳ አካል ሰውነታችሁ ውስጥ ገብቶ የኛ የራሳችሁ አካል ጠላት ነው ብሎ እንዳያጠፋው መከላከያ ብዙ ዘዴዎች አሉ እና ከዛ ሁሉ ትጠቀማላችሁ። የዛን አይነት ነገር ሀሳብ ሲያቀርቡላችሁ የበለጠ ተቀባይ ሆናችሁ ውይይት ያስፈልገዋል እንጂ ተቀባይ ሆናችሁ እንድትቀርቡ ነው የምመክረው እንግዲህ እዚህ ላይ።
እሺ አዎ፣ እንግዲህ ለአድማጮቻችን የምናገረው ምንድን ነው፣ ይህ አርዕስት ጠቃሚ በመሆኑ ይህ አርዕስት ለእኛ ኢትዮጵያውያን ብቻ ሳይሆን ሌላውም በጤና ለተጎዳው ነፍስ የሚዘራ በመሆኑ ይሄ የምንሰጠው ሰውነታችን ተጎድቶ ሳይሆን ሰውነታችን ኖርማል እያለም ወይም ደግሞ ቅድም እንደገለጸው ሞተንም ከሆነ ምንም የሚጎዳን ነገር የለም። እዚያ ደግሞ በስበሱ ነው። ትንሽ ውይይት ያስፈልገዋል። በየቦታው መወያየት ይኖርብናል። ይሄ የየዕለቱ ሀቅ ነው። ልንሸሸግ አንችልም። እርዳታውን ደግሞ እያገኘንን በአንዳንድ ስቴቶች ያላችሁ አንዳንዳችሁ ዌይቲንግ ሊስት አላችሁ። ዌይቲንግ ሊስቱ ሰው ስራ አልሰጠ ነው እንግዲህ። እኛ የግድ መስጠት አለብን አይደለም ብለው ያለሁ፣ ግን ፓርት ኦፍ ሶሳይቲ እንደመሆናችን ህብረተሰቡ የሚያደርገውን ነገር መካፈል እንዳለብን ነው። ፕሮግራማችን እያለቀ ነው። ዶክተር ኤፍሬም ዘወትር በጣም ነው የማመሰግንህ። ትንሽ እንትን አድርገናል። በጣም አመሰግናለሁ። ብዙ ትምህርት ሰጥተናል። ህዝባችን ደግሞ እንደሚጠቀም ተስፋ አደርጋለሁ። በሚቀጥለው ሳምንት በተመሳሳይ ፕሮግራም እስክንገናኝ ወንድማችሁ ተካ ከለለ ሳህሉ ነኝ። ደህና ሁኑልኝ።
ደህና ሁኑ።
ደህና ሁኑልኝ ዶክተር።
እናመሰግናለን።